ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11132 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ይከተል ጤና ይስጥልኝ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ መጋቢት 16 ቀን 2010 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ በሳምንት ውስጥ የተጠናቀሩትን አበይት ዜናዎች የምናስተላልፍበት የፍካሪ ዜና ዝግጅታችን ይቀርባል። ከዚያም በስደት የኢትዮጵያ መምህራን ማህበር አባላት አስተባባሪ ኮሚቴ የተሰጠ መግለጫ፣ በመጨረሻም በፍኖተ ዲሞክራሲ ተላልፈው የነበሩ ሀተታዎችን በድጋሚ አሰምተን ክፍል አንድ ዝግጅታችን ይጠናቀቃል። ፍካሬ ዜና። በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎች እንተነትናለን እንተቻለን። በተጨማሪም የአካባቢ አገሮችን ሁኔታ እንቃኛለን። የዋና ዋናዎቹን ዜናዎች ርዕሶች አስቀድመን ወደ ዝርዝሩ እንሸጋገራለን።
የወያኔ ስብሰባ በዘለፋና በዛቻ እየተናቆረ መዝለቁ ተሰማ።
በርካታ ሰዎች እየታፈኑ የት እንደሚወሰዱ እንደማይታወቅ ተነገረ።
በወረራ የተያዙ የርሻ መሬቶች ጦም ማደራቸው አነጋጋሪ ነው ተባለ።
በመላው ሀገሪቱ ውጥረት መስፈኑ በእለት ተእለት እንቅስቃሴ ላይ ተጽዕኖ አሳድሯል።
የስልክና የኢንተርኔት አገልግሎት ከመታፈን ባለፈ መቋረጡ ታወቀ።
የመድኃኒቶች እጥረት እየተባባሰ መሆኑ አስደንጋጭ ነው ተባለ።
በአዲስ አበባ በመንገድ እድሳት ስም በቢሊዮን የሚቆጠር ገንዘብ እየተመዘበረ መሆኑ ተነገረ።
በኦጋዴን ነዳጅ ክምችት መገኘቱ ተገለጸ።
የወያኔ ስብሰባ በዘለፋና በዛቻ እየተናቆረ መዝለቁ ተሰማ። ባሳለፍነው ሳምንት የተጀመረው የወያኔ መማክርት ስብሰባ ይዘገባ እስከተጠናቀረበት ጊዜ ድረስ አለመቋጨቱ ታውቋል። በስብሰባው ህወሓት የበላይነቱን ለማግኘት የተለያዩ መሰሪ ተግባራትን ቢጠቀምም ከተሰብሳቢው ወደ 3/4 የሚጠጋውን ቀልብ መሳብ እንደተሳነው ከውስጥ ምንጮች መረዳት ተችሏል። በተለይ የህዋት ቁንጮች የኦህዴድ አመራሮችን በጠባብነትና በትምክተኝነት ለዘለፉት ዘለፋ ከኦህዴድ መሪዎች የተሰጠው ምላሽ ህዋቶችን ያሸማቀቀና ያበሳጨ መሆኑን ከምንጫችን የተገኘው መረጃ ያስረዳል። በስራ አስፈጻሚው ውድቅ የተደረገውን በህዋት በድጋሚ የቀረበውን እህት የሚሏቸው ድርጅቶችን የኢሃዴግ አባል የማድረግ ሐሳብ በዚህ ስብሰባ ቢቀርብም በተመሳሳይ ሁኔታ ውድቅ መደረጉ ታውቋል። ውድቅ የተደረገበት ምክንያት አሁን ለሰፈነው አጠቃላይ ሀገራዊ የፖለቲካና የኢኮኖሚ ቀውስ መፍትሄው የኢትዮጵያ ጉዳይ ለሚመለከታቸው ድርጅቶችና አካላት ያካተተ የጋራ ጉባኤ ማካሄድ እንጂ ሌላ ሁሉ ታጥቦ ጭቃ እንደሆነ በተለይም ከኦህዴድ የተሰነዘሩ ሐሳቦች አሳማኝነታቸውን ሚዛን በመድፋቱ የህወሓት ሴራ አፈር መላሱ ታውቋል። በዚሁ ስብሰባ ላይ የግድቡ ጉዳይ በሚስጥር በህወሓቱ ቁንጮ በደብረ ጽዮን መያዙ ለምን እንደሆነ ለቀረበው ጥያቄ ምላሽ ባለመሰጠቱ ህወሓት ውስጡን የተለየ ዓላማ ያራመደ ለመሆኑ አይነተኛ ማስረጃ ተደርጎ እንዲመዘገብ መደረጉን ከምንጫችን ተገንዝበናል። ከዚህ በተጨማሪ በተለይ በኦሮሚያ በማዕድን ስራ በሰፋፊ እርሻ በሆቴሎች ስራ በብዛት የተሰማሩት የትግራይ ተወላጆች በመሆናቸው ከሌሎች ብሔረሰቦች የሆኑ ባለሀብቶችን ለማስተናገድ ከፍተኛ እንቅፋት መሆኑን በመግለጽ ይህ ሁኔታ በህወሓት ከአመታት በፊት በእቅድ ተይዞ የተሰራ መሆኑን በሰነድ የተደገፈ መረጃ እንዳለ በማስረዳትና የኦሮሚያ የማዕድን ሀብት ለምሰፋፊ የእርሻ መሬቶች በአጠቃላይ በሚያስችል ሁኔታ የተያዙት በህወሓት ከፍተኛ ባለስልጣናት መሆኑን በማስረዳት በትግራይ ግን ከትግሬዎች ውጪ አንድም የሌላ ብሔረሰብ ባለሀብት አለመኖሩን የወያኔ ፌዴራሊዝም ጉራማይሌነት የሚያሳይ ማስረጃ መሆኑን በመጥቀስ የህወሓትን ደባ በመግለጽ የህወሓቶች የድንፋታ አንደበት መለጎ መቻላቸው ታውቋል። በሌላ በኩል በህወሓት ቁንጮች በነሰባሃት አባይ ጸሐዬ ደብረ ጽዮን ሳሞራ ወዘተ የኦህዴድ መሪዎችን የሆነ ክስ በመለጠፍ ለማሰር መታሰቡን ምንጫችን ፈንጠቅ አድርጎልናል።
በተለያዩ የሀገሪቱ ክፍሎች ሲካሄድ በነበረው ህዝባዊ አመጽና አድማ እንዲሁም በወያኔ በታወጀው አፋኙ ያስቸኳይ ጊዜ አዋጅ ምክንያት የኢትዮጵያ ኢኮኖሚ በከፍተኛ ደረጃ እየተጎዳ መሆኑን ጉዳዩን የሚከታተሉ ወገኖች እየተናገሩ ይገኛሉ። ለኑሮ አስፈላጊ የሆኑ እህልና ጥራጥሬ እንዲሁም ሌሎች የምግብ አይነቶች ዋጋቸው መጨመሩ የተዘገበ ሲሆን ሰሞኑን ደግሞ የሲሚንቶ ዋጋ በአዲስ አበባ ብቻ ከ20 እስከ 30 ከመቶ የጨመረ መሆኑና በሌሎች ከተሞች ጭማሪው በጣም ከፍተኛ መሆኑ እየተነገረ ይገኛል። በአዲስ አበባ 220 ብር ሲሸጥ የነበረው ሲሚንቶ በቅርቡ ከ250 እስከ 260 ብር የደረሰ መሆኑና እንዲሁም በአዳማ 270 በባህር ዳር 300 እየተሸጠ መሆኑን የዜና ምንጮች ዘግበዋል። ከዚህ በተጨማሪ የቱሪስት እንቅስቃሴ በከፍተኛ ደረጃ መቀነሱን ጉዳዩን የሚከታተሉ ወገኖችም እየገለጹ ይገኛሉ። የወያኔ ባለስልጣኖች በቱሪስት መቀነስ በኩል ይህን ያህል ጉዳት አልደረሰም በማለት ሽንጣቸውን ገትሮ የሚከራከሩ ቢሆንም በህዝባዊ አመጹና በአስቸኳይ ጊዜ አዋጁ ምክንያት በከፍተኛ ደረጃ መቀነሱ መሬት ላይ ያለው እውነታ መሆኑን ወደፊትም በከፍተኛ ደረጃ ሊቀንስ እንደሚችል ባለሙያዎቹ ይናገራሉ። በአሁኑ ወቅት ዓለም አቀፍ ቱሪስቶች ቀደም ብሎ የያዙትን ቦታዎች እየሰረዙ መሆናቸውንና አዳዲስ የሚይዙትም ቁጥሩ በከፍተኛ ደረጃ እየቀነሰ መሆኑን የቱሪስት አስተናጋጆች በመግለጽ ላይ ይገኛሉ። የውጭ ሀገር ኤምባሲዎች የሚያወጡት የጉዞ ማስጠንቀቂያና እንዲሁም የዋስትና ሰጪ ተቋሞች በህዝባዊ አመጹ ምክንያት ዋስትና እንደማይሰጡ በይፋ በመግለጻቸው ቱሪስቶች ደፈር ብሎ ለመንቀሳቀስ እንደማይፈልጉ ተነግሯል።
በርካታ ሰዎች እየታፈኑ የት እንደሚወሰዱ እንደማይታወቅ ተነገረ። ኮማንድ ፖስት የሚባለው የህወሓት ወታደራዊ አገዛዝ በርካታ ሰዎች ከመኖሪያ ቤታቸው ከስራ ቦታቸው ከመንገድ እየታፈኑ የት እንደታሰሩ ለቤተሰብ ድብቅ መደረጉ ታውቋል። ይህ ስርዓት እንደተለመደው በፈጠራ ወንጀላ ላይ የተመሰረተ ነው ተብሏል። ይህን አስመልክቶ ዓለም አቀፍ የመብት ተከራካሪ ድርጅት የሆነው አምነስቲ ኢንተርናሽናል በቅርቡ የታሰሩ ያሉት እስረኞች የታሰሩበትን ለማጣራት ያደረገው ካለምንም ውጤት መቅረቱን በመጥቀስ የእስረኞቹ አያያዝ ላይ ስጋቱን ማስተጋባቱ ታውቋል። ይህ ስርዓት የኦህዴድ አባላትንም በስፋት ያካተተ መሆኑን ተረድተናል።
የወያኔን የግፍ ግድያ በመሸሽ ወደ ኬንያ ከተሰደዱ ዜጎች መካከል 80 ከመቶ የሚሆኑት ሴቶች ሲሆኑ ከ15 ከመቶ በላይ የሚሆኑት ደግሞ እድሜያቸው ከ5 ዓመት በታች እንደሆኑ አካባቢውን በመጎብኘት ባለስልጣኖችና ስደተኞችን ያነጋገረው የቢቢሲ የዜና ወኪል ገልጿል። ከዚህ በተጨማሪ በካምፖች 600 የሚሆኑ ነፍሰ ጡሮች መኖራቸውንና 26 ሰዎች በካምፖች ውስጥ የተገላገሉ መሆናቸውን የኬንያ የቀይ መስቀል ባለስልጣኖች ገልጸዋል። የቢቢሲ የዜና ወኪል ያነጋገራቸው ስደተኞች በቅርቡ ወደ አገራቸው ለመመለስ የማይፈልጉ መሆናቸውን እንደገለጹ ዘግቧል። ስደተኞቹ ለዜና ወኪል በሰጡት ቃል የገደላቸው የውጭ ጠላት ሳይሆን የነሱን ህይወት መጠበቅ የነበረበት የአገሪቱ ወታደር ተብዬ ስለሆነ ምንም አይነት ማስተማመኛ ስለሌለን መመለስ አንፈልግም ብለዋል።
በወረራ የተያዙ የርሻ መሬቶች ጦም ማደራቸው አነጋጋሪ ነው ተባለ። በጋምቤላ፣ በቤንሻንጉል ጉሙዝ፣ በደቡብ ኦሞ፣ በወለጋ፣ በወያኔ ህዋት አማካኝነት በወረራ ከተያዘው መሬት ከግማሽ ሚሊዮን ሄክታር መሬት በላይ ጥቅም ላይ ሳይውል በመቅረቱ ጠፍ መሬት መሆኑ ተነገረ። በመሬት ወረራ ከፍተኛውን ወረራ ያካሄዱት የህንድ ኩባንያዎች ሲሆኑ የተረከቧቸውን መሬቶች ሲሶን እንኳን ማረስ አለመቻላቸው ታውቋል። ከነዚህ ውስጥ በጋምቤላ 10000 ሄክታር መሬት ወስዶ 5000 ሄክታር እንኳን ማልማት የተሳነው የአላሙዲ ሳውዲ ስታር የተባለው ኩባንያ ነው ተብሏል። ይህ ሁሉ የእርሻ መሬት ጠፍ ተደርጎ የጋምቤላና የቤንሻንጉል ጉሙዝ ለምደኖች ተመንጥረው አካባቢዎቹ ወደ በረሃ ለመቀየራቸው ኩባንያዎቹና ወያኔ ለየአካባቢዎቹ ህዝብ ካሳ ሊከፍሉ ይገባል ተብሏል። ወያኔ በየአመቱ በቢሊዮን በሚቆጠር ብር ስንዴ ከውጪ በማስገባት ስም በጠራራ ፀሐይ ዘረፋ ያካሄደ መሆኑ የሚታወቅ መሆኑን በመግለጽ ጉዳዩን በቅርበት የሚከታተሉ ወገኖች እንደሚሉት በወያኔ የእርሻ ፖሊሲ ብልሽነት የተነሳ ኢትዮጵያ ስንዴ ገዢ መደረጓ የወያኔ የዘረፋ መረብ አንዱ አካል ነው ተብሏል። በሌላ አንጻር ደግሞ ነጋጠባ እድገት እየተባለ የሚለፈፈው ስንዴ ተርፏት ልትልክ የሚገባት ሀገር ስንዴ ሸማች መደረጓ ለወያኔ የእድገት ጥሩምባ እንቆቅልሽ መልስ የሚሰጥ ነው ተብሏል።
ከሃዲ ተብሎ የተፈረጀው ዘረኛው የወያኔ ቡድን ባድመን ለሻዕቢያ ሊመልስ ዳርዳር እያለ ነው የሚባለው ክስ ቢቀርብበትም ያስተባብል ቀርቶ በአሜሪካ ባለ አንድ መሪዎቹ በሚጽፉበት ድረገጽ ባለም አቀፍ ፍርድ ቤት ተወስኖብናልና ባድመን መመለስ ሳይኖርብን አይቀርም በሚል የክህደቱን ዜና ለማለማመድ እየጣረ ነው ሲሉ ታዛቢዎች ተችተዋል። ወያኔ የህዝብ አመጽ አይሎ ከመጣበት ጊዜ ጀምሮ ከሻዕቢያ ለመታረቅ ጥረቶቹን ሲያጧጡፍ ታይቷል ያሉ ክፍሎች ባድመን ለሻዕቢያ ሰጥቶ ሰላም መስርቶ ከተቻለም የጋራ ትኩረትን ወደ ትግራይ ትግርኝ ምስረታ በማዞር በስልጣን መቆየት የሚለውን ወያኔዎች ሲወያዩበት የከረሙበት ጉዳይ ነውም ተብሏል። በመቶ አለቃ ግርማ ወልደ ጊዮርጊስና ሌሎችም አማካይነት ከሻዕቢያ እርቅ ተብሎ የነበረው የዚሁ ሙከራ አካል ነው ብለው ያጋለጡ ክፍሎች ወያኔ በቀቢጸ ተስፋ ሻዕቢያን በተለማመጠ ቁጥር ኢሳይያስ ወግድ እያለውና እያሳፈረው መሆኑን ጠቁመዋል። የወያኔና ሻዕቢያ አሰላለፍም የተቃረነ ይዘት በመውሰዱ የሁለቱ መታረቅ ጉዳይ እየራቀ መምጣቱ መጠበቅ ያለበት ነው ያሉ የፖለቲካ ታዛቢዎች ሻዕቢያ ከግብጽ፣ ከሳውዲ አረቢያ፣ ከተባበሩት አረብ ኤሚሬትስ ጎን ሲቆም ወያኔ ግን ከካታር ጋር መወገኑ ልዩነቱን አስፍቶታል ብለዋል። ወያኔ በበርበራ ወደብ ሊጠቀም ያቀደውንም በኤሚሬትስና ግብጽ እየተጨናገፈ መሆኑ የሚታወቅ ነው ያሉ ክፍሎች ኤሚሬትስ ንዋይ ወዳዱን ወያኔ በእርዳታ አማካይነት አቋም ልታስቀይረው እየጣረች ነው ብለዋል። በቅርቡ የኤሚሬትስ የውጭ ጉዳይ ሚኒስትር ወደ አዲስ አበባ የዘለቀው ከካታር ጋር ያለውን የወያኔ ሰልፍ ለማስቀየርና ከኤርትራም ጋር ለማስታረቅ ነው ሲሉ ታዛቢዎች ዘግበዋል። በዚህም መሰረት ኤሚሬትስ ባድመን ለሻዕቢያ መመለስ የሚለውን ደጋፊ ስትሆን ይህ ከተደረገ ከሻዕቢያ ጋር እርቅና ሰላም ይወርዳል በሚል ወያኔን አሳምናለች የሚል ዜና መረጃ መጥቷል። ወያኔ ባድመን ለማስረከብ ዝግጁ ሆኖ ሳለ ይህ እርምጃ ከትግራይና ኢትዮጵያ ሕዝብ በሞላ ከባድ ተቃውሞ የሚያስነሳበት መሆኑን በማወቅ ለሰላም ስንል መሬት ለቀቅን በሚል ሕዝብን ሊያደናግር በድረገጾቹና መገናኛ ብዙሃን አማካኝነት በስልት እየሞከረ ነው ሲሉ አጋልጠውታል። ወያኔ ለስልጣኑ እናቱን ይሸጣል ሳይሆን ቸብችቧል ነው መባል ያለበት ያሉ ታዛቢዎች ወያኔ ይህን ባድመን ሊፈጥነው የሚለውን ዜና ማስተባበል ሳይሆን ለማለማመድ መነሳቱ ለሻቢያ ሊያስረክብ እየተዘጋጀ መሆኑን ያሳያል ሲሉ ደምድመዋል። ኢምሬትስ ወያኔን ወደ አቋማችን እየሳብነው ነው ማለቷም አሳሳቢ ነው በሚል ተተችቷል።
በመላው ሀገሪቱ ውጥረት መስፈኑ በእለት ተእለት እንቅስቃሴ ላይ ተጽዕኖ አሳድሯል። በዚህ ወቅት በመላው ሀገሪቱ ወያኔ ህዋት ያደረሰ ያለውን ጭቆና በመቃወም ወያኔን ለማስወገድ ህዝባዊ ተቃውሞና አመጽ እየተካሄደ መሆኑን ከተለያዩ አካባቢዎች ከሚደርሱ መረጃዎች መገንዘብ ተችሏል። ባሳለፍነው ሳምንት በጥልጋና በአማኑኤል ነዳጅ የጫኑ ቦቴ ካሚኒዎች ከነተሳቢዎቻቸው መጋየታቸውን ከአይን ምስክሮች መረዳት ተችሏል። በየዕለቱ በወያኔ ላይ የሚወሰደው ህዝባዊ እርምጃ እየረቀቀና እየጠነከረ መሆኑ ሀገሪቱ በከፍተኛ ውጥረት ውስጥ መሰንበቷን ለማወቅ ተችሏል።
የስልክና የኢንተርኔት አገልግሎት ከመታፈን ባለፈ መቋረጡ ታወቀ። ወያኔ ቀድሞውንም ቢሆን ጥርሽ ብርሽ ያደረገ ይለቅ የነበረውን የኢንተርኔትና የስልክ አገልግሎት አስቸኳይ በተባለው ወታደራዊ አገዛዝ ጥርቅም አድርጎ መዝጋቱን ከተለያዩ አቅጣጫዎች ከሚደርሱን መረጃዎች መረዳት ተችሏል። ስልክ ይጠለፋል፣ በሶሻል ሚዲያ የሚደረጉ ግንኙነቶች እየተቦደሱ ሀክ እየተደረጉ ተጠቃሚዎች ላይ ክትትል እንደሚደረግም ለጉዳዩ ቅርበት ያላቸው ያስረዳሉ።
የመድኃኒቶች እጥረት እየተባባሰ መሆኑ አስደንጋጭ ነው ተባለ። የውጭ ምንዛሬ ኦና መሆን የመድኃኒት አቅርቦትን በከፍተኛ ሁኔታ እንደጎዳው በመድኃኒት ስራ የተሰማሩና በተለያዩ በሽታዎች የሚሰቃዩ ህሙማን ያስረዳሉ። እድሜ ልክ ለደም ግፊት፣ ለስኳር፣ ለኮሌስትሮል፣ ልብ በሽታ ወዘተ የሚወሰዱ መድኃኒቶች ከገበያ በመጥፋታቸው የህሙማን ስቃያቸውን እጥፍ ድርብ ያደረገው መሆኑን መረዳት ተችሏል። አንዳንድ መድኃኒት አስመጪዎች ከላይ ለተጠቀሱ በሽታዎች የሚሆኑ መድኃኒቶችን በፍራንኮ ቫሉታ ያስገቡ መሆናቸው ቢታወቅም እየተሸጠ ያለው ግን በድብቅ እንደሆነና ዋጋውም ከሶስት እጅ በላይ እንደሚሆን ህሙማኑ በመሬት ሲያስረዱ ይሰማል። በአንጻሩ መድኃኒት በጠፋበት ሀገር እንደ ካናቢስ፣ ማሪዋና፣ ሄሮይን የመሳሰሉ አደንዛዥ እጾች እንደ ልብ ይገኛሉ ተብሏል።
በአዲስ አበባ በመንገድ እድሳት ስም በቢሊዮን የሚቆጠር ገንዘብ እየተመዘበረ መሆኑ ተነገረ። ወያኔ ከቻይና የመንገድ ግንባታ ኩባንያዎች ጋር በመመሳጠር የተገነቡ መንገዶች ከመመረቃቸው ቀድመው እንደሚቆፋፈሩ መሆናቸው የሚታይ ነው ተብሏል። በቅርቡ የሥራ አጥነትን ለመቀነስ ከአውሮፓ ህብረት የተገኘውን ብድር የወያኔ ሹሞች ለመቀራመት ቀድሞ የተሰሩ የእግረኛ መንገዶችን እያፈረሱ የመገንባት የሌብነት ጨዋታ እየተካሄደ መሆኑ እየታየ ነው። ለአብነት ለመጥቀስም ከመገናኛ እስከ ቦሌ፣ ከቦሌ እስከ አየር ጤና፣ ከአየር ጤና እስከ ዊንጌት ግራና ቀኝ ያለው የእግረኛ መንገድ ቀድሞውኑ በወጉ ያልተሰራ በመሆኑ እግረኞች በመኪና መንገዶች ለመሄድ መገደዳቸው እየታየ፣ በሌሎች አካባቢዎች እያፈረሱ የመገንባቱ ዘመቻ ለዘረፋ ነው ተብሏል። ከዚህ በተጨማሪ ከዊንጌት እስከ ሳንሱሲ በኮብልስቶን በጥሩ ሁኔታ የተገነባው የግራና ቀኝ የእግረኛ መንገድ እየፈረሰ በጡብ ሊገነባ መሆኑ ወያኔ ቀብሩን ለማስፈጸሚያ አይን ያወጣ ዘረፋ ማካሄዱ ነው ተብሏል።
የኬንያ መንግስት በቅርቡ በቁጥጥር ስር ያዋላቸውን 62 ኢትዮጵያውያን ስደተኞች ለወያኔ አገዛዝ ባለስልጣኖች አስረክቧል። የወያኔ የውጭ ጉዳይ ሚኒስተር ኢትዮጵያን ስደተኞች መረከቡን ያረጋገጠ ሲሆን ወደፊት ሌሎች እንደሚመጡም ጠቁሟል። ከጥቂት ጊዜ በፊት ከሞዛምቢክ 54 እንዲሁም ከዛምቢያ 150 የሚሆኑ ኢትዮጵያውያን ለወያኔ አገዛዝ የተሰጡ መሆናቸውም ይታወቃል። በዓለም አቀፍ ህግ መሰረት በአገር ውስጥ ስልጣን በጨበጠው ኃይል ከመደረግ አፈና እስራትና ግድያ መልጦ በሌላ ሀገር የፖለቲካ ጥገኝነት መጠየቅ ሰባዊ መብት ሲሆን እነዚህ ሐላፊነት የጎደላቸው አገሮች ዜጎችን እያፈኑ ለአረመኔው ኃይል ማስረከባቸው አግባብ አይደለም የሚሉ በርካታ ወገኖች ባለም ፍርድ ቤት ህጋዊ እርምጃ ሊወሰድባቸው ይገባልም ብለዋል።
በኦጋዴን ነዳጅ ክምችት መገኘቱ ተገለጸ። በኦጋዴን የጋዝ ክምችት በቆፋሮ ያገኘው የቻይና ፖሊሲ ሲአል የተባለ ኩባንያ መጠነኛ የነዳጅ ክምችት እዛው ለካሎ ባቅራቢያ ቦታ ማግኘቱ ይፋ ተደርጓል። ይህ መገኘቱ የተነገረለት የነዳጅ ክምችትን በተመለከተ ጥናት ማካሄድ አስፈላጊ መሆኑ የተጠቀሰ ሲሆን የጋዝ ክምችቱ ከዚህ ቀድሞ ከተነገረው 4.7 ትሪሊዮን ኪዩቢክ ጫማ ተጨማሪ 2.1 ትሪሊዮን ኪዩቢክ ጫማ ክምችት ጋዝ መገኘቱ ይፋ ተደርጓል። ታዛቢዎች እንደሚሉት የነዳጅ ክምችቱም ሆነ የጋዝ ክምችቱ ጥቅም በወያኔ ህወሓት ሹሞች የሚመዘበር እንደሆነ ተናግረዋል።
ከጥቂት ጊዜ በፊት በተወሰኑ የዩናይትድ ስቴትስ ኮንግረስ አባላት ተደግፎ የተረቀቀውና በወያኔ አገዛዝ ሹማምንቶች ላይ የተለያዩ ማቀቦችን የሚጥለው ኤችአር 128 እየተባለ የሚጠራው የህግ ረቂቅ በመጪው ወር ከሚያዝያ 1 ቀን እስከ 8 ባሉት ቀናት ድምጽ እንዲሰጥበት የሚቀርብ መሆኑ የተነገረ ሲሆን በድምጽ እንዲያልፍ ለማድረግ ግን አሁንም ቢሆን ከፍተኛ እንቅስቃሴ ማድረግ ያስፈልጋል ተብሏል። የህግ ረቂቁ በወያኔ አገዛዝ ላይ ስለሚወስደው እርምጃ በርካታ ጉዳዮችን ያካተተ ሲሆን የማግኔቲስክ ህግ መሰረትን በማድረግ በኢትዮጵያ ላይ ለሚደርሰው የአፈናና የግድያ ወንጀሎች ተጠያቂ በሚሆኑ የወያኔ ባለስልጣኖች ላይ የማቀብ እርምጃ እንደሚወሰድ ይገልጻል። ከዚህ በፊት ይህ የህግ ረቂቅ ለውሳኔ እንዲቀርብ በተደረገበት ወቅት የወያኔ አገዛዝ ሽብርተኞችን ለመቆጣጠር በሚወስደው እርምጃ ላይ እንደማይተባበር ማስፈራሪያ በመስጠቱ በረቂቅ ህጉ ላይ ድምጽ የመስጠቱ እርምጃ ለጊዜው ታግዶ የነበረ መሆኑ ታውቋል። በአሁኑ ወቅት ህጉን ደግፈው ወደ ድምጽ እንዲሄድ ያደረጉ 94 የምክር ቤት አባላት ያሉ ሲሆን በርካታ የምክር ቤት አባላት ህጉን ደግፈው ድምጻቸውን እንዲሰጡ ከፍተኛ እንቅስቃሴ ማድረግ ያስፈልጋል ተብሏል።
የተባበሩት መንግስታት ድርጅት የስደተኞችና የተፈናቃዮች ተቋም በኢትዮጵያ ውስጥ እያካሄደ ላለው የእርዳታ ተግባር 85 ሚሊዮን 550 ሺህ ዶላር ለማግኘት ዓለም አቀፍ ረጂዎችን የጠየቀ መሆኑ ታውቋል። የሚገኘው እርዳታ ድርጅቱ በኢትዮጵያ ውስጥ ያሉ እርዳታዎችን እንዲሸፍን የታቀደ ሲሆን ከነዚህ መካከል በአገር ውስጥ በርስ በርስ ግጭትና በድርቅ ምክንያት ለተፈናቀሉት ከጎረቤት አገሮች ተሰደው ወደ ኢትዮጵያ ለመጡትና እንዲሁም ከሳውዲ አረቢያ ለተመለሱ ዜጎች መቋቋሚያ የሚሰጠው እርዳታ እንደሚገኝበት ተነግሯል። በእግዱ መሰረት በግጭት ምክንያት ለተፈናቀሉት ወደ 1.1 ሚሊዮን ለሚጠጉ ዜጎች፣ በድርቅ ምክንያት አካባቢያቸውን ለቀው በሌላ ቦታ ለሰፈሩት 857 ሺህ ተፈናቃዮች፣ ከሳውዲ ለተመለሱት 47,600 እና ከሶማሊያና ከደቡብ ሱዳን ወሰን አቋርጠው ወደ ኢትዮጵያ ለገቡ 87,000 ወገኖች እርዳታ ለመስጠት ታልሟል። ከዚህም በተጨማሪ ለወጣቶች ሥራ ለማስገኘት የሚረዱ ፕሮጀክቶችን ለመገንባትና እንዲሁም ህገወጥ አስተላላፊ ግለሰቦችን ለመቆጣጠር የተቋቋሙ ተቋሞችን ለማጠናከሪያ ይውላል ተብሏል። የፍካሬ ዜና ፕሮግራማችን በዚሁ ይተካለላል። አድማጮቻችን ለፍኖተ ዴሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮ መልእክት ለማስተላለፍ ከዚህ ቀጥሎ በምንዘረዝራቸው የተለያዩ መንገዶች መጠቀም የምትችሉ መሆናችሁን በትህትና እንገልጻለን። በኢሜይል መልእክት ለማስተላለፍ ለምትፈልጉ efdpu@aol.com ወይም ፍኖተ dem@gmail.com finotedem@gmail.com بتلكولدن إدرسنال بكتتا سلك ولت متولت ولت زتين أنت أرات تولت أنت سبات بتدولو تاقينينا لاتشو برنامجنا بسلك يمت كتات تلوال ماجو تشاكشن برنامج لمسمات سلكون كدولة شبهالا زيرون بمجان يدمس ملك بتسكمتو إدرسنال በአፕሊኬሽን ፕሮግራማችንን የምትከታተሉ በአፕሊኬሽኑ ላይ ሶሻል የሚለውን በመጫን የቴክስት ወይም የድምጽ የምስልና የቪዲዮ መልእክቶችን ያለ አንዳች ችግር ማስተላለፍ የምትችሉ መሆናችሁን ለመግለጽ እንወዳለን። ኖት ዲሞክራሲ የኢትዮጵያ አንድነት ድምጽ
በስደት የኢትዮጵያ መምህራን ማህበራት አስተባባሪ ኮሚቴ የተሰጠ መግለጫ የወያኔ ጠረ ኢትዮጵያዊነት ጋሃድ ወጣ የጋራ ጥያቄ የጋራ ትግል ያስፈልጋል የወያኔ ዘረኛ ምድራዊ ያምባገነን አገዛዝ ኢትዮጵያ ሀገራችንን የባህር በር አልባ ያደረገ መሬታችንን ለሱዳን አሳልፎ ሰጠ እንዲሁም የሀገሪቱን ለመሬቶች ለባዳን ለአረብ ለህንድ ለቱርክ ለማሌዥያ ወዘተ ለብዙ አመታት ከመቻቸው አልፎ ገንዘቡን የበላ የሀገሪቱን የስልጣን ምንጭና አድገት መሰረት የሆነውን ትምርት ለመግደል ባለው መሰሪያ ዓላማ ትውልድ ገዳይ የትምርት ፖሊሲ በባለሙያዎች ሳይሆን በካድሬዎች አማካኝነት እንዲቀረጽ በማድረግ ትምርት ላይ ትልቅ ወንጀል የፈጸመ የሀገሪቱን ታሪክ ለማጥፋት ባለው ቁርጠኛ አቋሙ በዩኒቨርሲቲዎች በኮሌጆች በሁለተኛ በመለስተኛና በአንደኛ ደረጃ ትምህርት ቤቶች የታሪክ ትምህርት እንዳይሰጥ ወይም የውሸት ታሪክ ትምህርት እንዲሰጥ ያደረገና በህዝቡ ዘንድ ተወዳጅ ከሆኑት ከድርጅት መሪዎች እስከ ግለሰብ ድረስ የገደለና ያስገደለ የማፊያ ቡድን ነው። በእነዚህ ታላላቅ አገራዊ ወንጀሎችና ክህደት ነው ወያኔ ጸረ ኢትዮጵያ፣ ጸረ ኢትዮጵያዊነትና ጸረ ህዝብ ነው የተባለው። ይህን የክህደት ተፈጥሯዊ ተግባሩን ወያኔ ከስልጣን በህዝብ ትግል እስከሚወገድ ድረስ ይቀጥላል እንጂ ይተዋል ብሎ መጠበቅ የዋህነት ነው። ወያኔና ተባባሪ ተረጣፊ ድርጅቶች በስብሰናል የኢትዮጵያ ህዝብን ይቅርታን ጠይቃለን ያሉበት ቃል ውሉ ሳይደር ሰሪ ወያኔ ያስቸኳይ ጊዜ አዋጅ በማውጅ ቅዳሜ መጋቢት 1 ቀን 2010 ዓ.ም ምረት በደቡብ ያገራችን ክፍል በቦረና ዞን በሞያሌ ከተማ የወያኔ አጋዚ ነፍሰ ገዳይ ጦር ቤት ለቤት በማሰስ በመንገድ ላይ ሰላማዊ እንቅስቃሴ በሚያካሂዱ ዜጎቻችን በቡና ቤት በሻይ ቤት በገበያና በሱቅ ሆነው መደበኛ ስራቸውን ሲያከናውኑ የነበሩ 7 እና 10 አመት ህጻናት ጨምሮ 13 በላይ ዜጎች አልሞ በመተኮስ በግፍ ህይወታቸውን አጥፍቷል በርካቶችንም አቁስሏል። በዚህ የግፍ ግድያ ወቅት የሙያ አጋራችን የሆነው በ2008 ዓመተ ምህረት በኦሮሚያ ክልል በትምህርት ቤት ውስጥ ላበረከተው ትልቅ የትምህርት ስራና ለሳየው የሙያ ስነ ምግባር ሁለተኛ ደረጃ ተሸላሚ በአካባቢው ህዝብ በትምህርት ቤቱ ማህበረሰብ ተወዳጅ የአንድ ልጅ አባት የ34 አመት ጎልማሳ ርዕሰ መምህር የነበረው ታምሩ ነገሶ በረፍት ቀኑ ቅዳሜ መጋቢት 1 ቀን 2010 ዓ.ም ጊዜውን ሰውቶ በመዶ ሚጎ ትምህርት ቤት ውስጥ ከተወሰኑ መምህራን ነገር ያደረገው የነበረውን የትምህርት ስራ ጨርሶ ወደ ቤቱ ሲመለስ መንገድ በማቋረጥ እያለ የአጋዚ ነፍሰ ገዳይ ጦር በሶስት ጥይት ደብድቦ ሕይወቱ እንዲጠፋ አድርጓል። ይህንን የወያኔን ግፍ ግድያና የጅምላ ጭፍጨፋ በመሸሽ ከ60 ሺህ በላይ ኢትዮጵያውያን ወደ ጎረቤት አገር ኬንያ ሊሰደዱ በቅተዋል። የወያኔን ዘረኛ ድርጊት የሞያሌ ከተማ ከንቲባ ለመገናኛ ብዙሃን እንደገለጹት ሰራዊቱ የባዕድ ጦር እንጂ የኢትዮጵያ አይመስልም ብለዋል። ታዲያ በዚህ ድርጊቱ ወያኔ ኢትዮጵያዊ ነው? ለኢትዮጵያ ሕዝብ የቆመ ነው? ቀደም ሲልም በተለያዩ ቦታዎች ይኖሩ የነበሩ ኢትዮጵያውያን ከትውልድ ቀያቸው ከኖሩበት ስፍራ በሚሊዮኖች የሚቆጠሩ ኢትዮጵያውያን እንዲፈናቀሉ ያደረገ ጸረ ሕዝብ ዘረኛ ቡድን ነው። ላለፉት 27 ዓመታት ወያኔ ኢትዮጵያዊ አይደለም የተባለው እነሆ ዛሬ ገሃድ ወጣ። ሰላማዊ ሕዝብ በወያኔ ሰራዊት በጠራራ ፀሐይ በጥይት እየተደበደበ ይገኛል። በስደት የኢትዮጵያ መምህራን ማህበር አባላት አስተባባሪ ኮሚቴ ይህንን የወያኔን በቦረና በሞያሌ ከተማ ሕዝብ ላይ የፈጸመውን አረመናዊ ግድያ በሕዝብ ላይ ያደረሰውን የአካል ማቁሰልና ጉዳት ማፈናቀልን በጥብቅ ያወግዛል፣ ይኮንናል። እንዲሁም በሌሎች ቦታዎች በጎንደር፣ በወልቂጤ፣ በነቀምት፣ በደምቢዶሎ ወዘተ በሚገኙ ኢትዮጵያውያን ወገኖቻችን ላይ የፈጸመውን ግድያ፣ እስራት፣ የመሬት ቅሚያ፣ የትምህርት ክፍለ ጊዜያት ብክነትን፣ የተማሪዎችና የመምህራን እስርን፣ የአካዳሚክ ነጻነት መታጣትን በጥብቅ ይቃወማል። በአሁኑ ሰዓት የወያኔ አገዛዝ ከምንጊዜውም በላይ በፖለቲካ በኢኮኖሚና በማህበራዊ ቀውሶች ውስጥ ተዘፍቆ ይገኛል። የሕዝቡ በወያኔ አልገዛም እምቢ አሻፈረኝ በማለት የጀመረውን ህዝባዊ ሰላማዊ ትግል ከጊዜ ወደ ጊዜ ከቀን ወደ ቀን እያደገ የመጣበት በወያኔና በኢትዮጵያ ሕዝብ መካከል ያለው ቅራኔ ከመከረሩ የተነሳ ሊበጠስ የተቃረበበት ጊዜ ላይ እንገኛለን። በሌላ በኩል ደግሞ የወያኔ አገዛዝ እንደቀድሞ ሊገዛ ያልቻለበት በሁሉም መስክ በኢትዮጵያ ዘንድ ተቀባይነት ያጣበትና የተዳከመ የመጣበት ሁኔታ ይስተዋላል። እኩል ባልሆኑ ኃይሎች መካከል የእኩልነት ሁኔታ የተፈጠረበት ክስተት ለስርዓት ለውጥ ነባራዊ ሁኔታዎች የተሟሉበት ነገር ግን ይህን የሕዝብን ትግል ከዳር ለማድረስ ህሊናዊ ሁኔታዎች ያልተሟሉበት በሂደትም ክፍተቱን ለመሙላት ትግል እየተካሄደ ያለበት ሁኔታ ላይ ደርሰናል። የሕዝቡ ጥያቄ ከአካባቢ የውስጥ ጥያቄዎች በመስለል አገራዊ ቅርጽ እየያዘ የመጣበት ሁኔታ ይታያል። ወያኔ በቃ፣ ወያኔ ይውደም፣ በወያኔ አንገዛም፣ ሁሉንም ያካተተ የሽግግር መንግስት ይቋቋም፣ የአዋጅ ጋጋታ የህዝቡን ትግል አይገታም፣ ስር ነቀል ለውጥ ይደረግ፣ ወያኔ ይወገድ የሚሉ ህዝባዊ መፈክሮችን በስፋት እየተስተጋቡ ይገኛሉ። የቀረው ይህን ወሳኝና ወቅታዊ መፈክሮችን በማንገብ በየአቅጣጫው ሁሉም ስፍራ እየተፋፋመ ያለውን የህዝቡን እምቢተኝነት አልገዛም ባይነት እርምጃዎችን ከግብ ለማድረስ ትግሉን ማስተባበርና ማስተሳሰር ነው። ለጋራ ጥያቄ የጋራ ትግል ያስፈልጋል። ስለዚህ በተለያዩ ቦታዎች በተለያዩ ስሞች በግንባር ቀደምተኝነት ትግሉን የሚያካሂዱ ወጣቶች በጋራ በህብረት እንዲነሱ ማድረግና መርዳት የጊዜው ጥያቄ ነው። አገራችን ኢትዮጵያ የሁላችንም ናት። ከወጣቶቹ ጎን ሁላችንም መቆም አለብን። ለወጣቶቹ የቅርብ አጋዥ ኃይል መምህራን ናቸው። መምህራን በ1966 አብዮት ወቅት ከወጣቶች ጎን በመቆም ለለውጡ መወለድ አስተዋጽኦ እንዳደረጉ ሁሉም ዛሬም የትግል ልምዳቸውን በመጠቀም በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ እንዲሁም በመሃል አገር እየተከታተለ በወጣቱ ግንባር ቀደምተኝነት የሚካሄደውን ትግል አገር አቀፍ ቅርጽ እንዲይዝ ማስተባበርና ማያያዝ ታሪካዊ ግዴታቸው ነው። መምህራን በሁሉም ቦታ የሥራ ማቆም አድማ በማድረግ ትግሉ ይበልጥ ጉልበት እንዲያገኝ የድርሻቸውን እንዲወጡ በስደት የኢትዮጵያ መምህራን ማህበር አባላት አስተባባሪ ኮሚቴ በዚህ ወሳኝ የትግል ወቅት ጥሪውን ያቀርባል። ህዝባዊ ያመጹ ተፋፍሞ ይቀጥል። የወያኔ ነፍሰ ገዳይ አጋዚ ጦር ለፍርድ መቅረቡ የማይቀር ነው። ለጋራ ጥያቄዎቻችን መልስ ለማግኘት የጋራ ትግል ያስፈልጋል።
ቪዲዮ ካፕያ ነበር ትንሽ ቀለም ብሎ አባቴ ይጠራኝ ያለና ቶሎ ምንም ህፃን ብሆን ሚስጥሩ ባይገባኝ አባቴን ባውቆ አልቆ መከረኝ እንዴ ሲል መከረኝ ተማር ልጄ ተማር ልጄ ወገን ዘመድ የለኛ አብደምኝ ምከጄ ስማይ ልጄ ለጻይነ ላስተማረ ሰውን ከኑ ጀለማ ተማር ልጄ ተማር ልጄ ወገን ዘመድ የለኛ አብደምኝ ምከጄ ስማይ ልጄ ለጻይነ ላስተማረ ሰውን ከኑ ጀለማ እያለ ሲመክረኝ እየተማረረ ይሻይና ከፍቼ ጫወት ነበር ቢመክረኝ አልሰማው በትጭቱ ባተ ትቶኝ ገባ ከቤት እያለ ካጠፈ ዋይ እንዴ ሲል መከረኝ ግን ተማር ልጄ ተማር ልጄ ወገን ዘመድ የለኛ አብደምኝ ምከጄ ስማይ ልጄ ለጻይነ ላስተማረ ሰውን ከኑ ጀለማ ተማር ልጄ ተማር ልጄ ወገን ዘመድ የለኛ አብደምኝ ምከጄ ስማይ ልጄ ለጻይነ ላስተማረ ሰውን ከኑ ጀለማ
የህዝብ ትግል ግቡ የወያኔን ስርዓት ማስወገድ ነው። ርዕስን በማስቀየርና ገለባን ምርት አስመስሎ ለመሸጥ ወያኔን የሚደርስበት የለም። ጮሌ ዋሾ ወንበዴና ዘረኛ ቡድን ነው። ህዝባዊ መንግስት ይመስረት ሁሉን አቀፍ ዴሞክራሲያዊ ሽግግር ይደረግ ሲባል ጠቅላይ ሚኒስትር ልንቀይር ነው የተወሰነ እስረኛ ልንፈታ ነው ወዘተ በሚል የህዝብን ጥያቄ ወደ ጎናሽ ቀንጥሮ ዋና ጥያቄ ያልሆነውን ዋና ጥያቄ ያደርጋል። በ1997 ዓመተ ምህረት የሆነውን ያስታውሷል። ዋናው ጥያቄ የሰረቀውን የህዝብ ድምጽ የሚመለከት ሆኖ ሳለ የያዛቸውን እስረኞች ይፈታ ዘንድ ዋና ጥያቄ አድርገው ሁሌም ተወናባሽ ተቃዋሚዎች በመጮህ ዋናውን መሰረታዊውን ጥያቄ ረሱለት አስረሳቸው። ለዚያውም የኛን እስረኞች ብቻ ልቀቅልን ብለው ያሳፈሩን። ዛሬም የተያዘው ይህ ነው። ወያኔ የወረደውን ስልጣን አልባ ጠቅላይ ሚኒስትር በሌላ ቀየራል ቀየረ በመሰረቱ ፋይዳ ቢስ ነው። ገበየው ቢሄድ ተተካባልች አይደለም ሊሆንም አይችልም። አንዳንዶች ለወያኔ ያደሩ ወያኔ እነገሌን ይሹምልን ብለው መለመንም ጀምረዋል። ሀፍረት። አንድ ተቃዋሚ ነኝ ባይታክቴል ፍስፍስ ደግሞ ወያኔ ስልጣን ያለው ጠቅላይ ሚኒስትር ይመደብልን ሲልም ተደምጧል። ማፈሪያ። ወያኔ እርስ በርሱ ማን ለወያኔ ይመቻል ያመቻል በሚል የተወገደውን መጋዣ በሌላ ቢተካው ለኢትዮጵያ ሕዝብ ምንም የሚጠቅመው የለም። ዋናው ዓላማው ለውጥ ተደርጓልና ትግሉን አቆሙ ማለት ብቻ ነው። የወያኔ ወራጁ ጠቅላይ ሚኒስትር እንደ ወያኔ ፕሬዝዳንቶች ጥላ የማይጥል እርባና ቢስ ስልጣን አልባ ሆኖ የተጫወቱበት የዘወሩትና የሾፈሩት ግለሰብ ነው። የህዝብ ፍላጎት በወያኔ ስር የወያኔ ጉዳይ አስፈጻሚ ጠቅላይ ሚኒስትር እንዲመደብለት አይደለም። የወያኔ ዘረኛና ኢዲሞክራሲያዊ ስርዓት እንዲያከትም ነው የህዝብ ፍላጎት። የኑሮ ሁኔታው ዲሞክራሲያዊ ለውጥ እንዲያገኝ ነው የህዝብ ፍላጎት። ጉልቻ ቀየራ ሳይሆን ወጥ ቤቱና ቅመማ ቅመሙ ሁሉ ይቀየር ባይ ነው የኢትዮጵያ ህዝብ። የወያኔ ስርዓትና መንገድ ለኢትዮጵያ የማይበጅ ጸረ ህዝብ አገዛዝ መሆኑ ለ27 ዓመታት ታይቷል። የሚጠገን የሚሻሻል አይደለም። ስርዓቱ የበሰበሰው እንደ አሳ ከጭንቅላቱ ነው፣ በስባሹ ወያኔ ነው። ስለዚህም የገለማውን ቡድንና አገዛዝ ይዞ ምንም ለህዝብ ሊበጅ የሚችል ለውጥ ሊመጣ አይችልም። ላለፉት 5 ዓመታት ህዝብ በሰላም ለለውጥ ታገለ። ምን አገኘ? ሁለት ያስቸኳይ ጊዜያዎች፣ ግድያና ስርዓት፣ ግብረሰየርና ህፃናትንም ያልማረ ፍጅት፣ የቀጠለ ከይሲ ዘረኝነት፣ የብዙሃኑ መታፈን፣ የኮማንድ ፖስት ዴሞክራሲ በደም በሞት የታጀበ። ምንም ለውጥ አልተገኘም። ወያኔ ባዕዳንንም ተማጥኖ ቅጥረኞችና ጽንፈኞችንም አሰማርቶ አሁንም ቢሆን ነገ በያዘው ዘረኛና ጨቋኝ ፖለቲካ ሊቀጥል እንጂ ለለውጥ ጊዜው አልፎበታል። በመሆኑም ማን ይመደብ ይሆን የሚለው ህዝብን የማይመለከት ከመሆኑም በላይ ምንም ለውጥን የሚያመጣ አይደለም። አማራ ወይም ኦሮሞ ጠቅላይ ሚኒስትር መመደቡ፣ የሴትም ሆነች የስላም ዜጋ በዚህ ቦታ መሰየሙ ማንንም ለውጥ መጣ በሚል ሊያደናግር አይገባውም። ወያኔ ጨንቆታልና በከፍተኛ ደረጃ ሊያደናግር ሲያሴር ቆይቷል። ወያኔ ቢዳከምም ቢከፋፈልም አሁንም የፍጹም ስልጣን ባለቤት ነው። ይህ ነው መቀየር ያለበት። ወያኔ ስልጣን አልባ መሆን አለበት። የራሱን ተለጣፊዎችና እስከዛሬም ሆነ አሁንም አገልጋዮች በመሾሙ ስልጣን አጋራ ወይም ተወ ማለት አይደለምና የተጀመረው ትግል ሳይበርድና ሳይቋረጥ መቀጠሉ የግድ ነው። ወያኔና ጭፍሮቹ እገሌ ከገሌ ይሻላል፣ ወያኔን እኮ ይቃወማል፣ ይጋፈጣል ወዘተ በሚል ሊቀልድዱብን የሚጥሩትን ሁሉ ውድቅ መሆን አለበት። የወያኔ ሰላይ የህዝብ ድርጅት መሪ ተብሎ ሲሸጥ ቧልቱን ገዝተን ጉድ ይሆን ነው ይበቃል። ከዚህ በፊት አሁን የወረደው መጋዣ ሲሾም ስልጣን ይዞ ለውጥ የሚያመጣ መስሏቸው እየጠበቅን ነው ብለው ሲመክሩት ሲማጸኑትና ለውጥም ሊኖር ይችላል ብለው ሲደናበሩ የነበሩ የተቃዋሚ ድርጅቶች መሪዎች አዋቂ ተብዬዎች አይተናልና አሁንም ያ ሁኔታ እንዳይደገም ያሰጋል። አንዱ ተቃዋሚ ተብዬ ወያኔ የረባ ጠቅላይ ሚኒስትር ይሹምልን ሲል ለውጭ ጋዜጠኛ ቃለ መጠይቅ መስጠቱ አያረጋጋንም። ህዝብ ሲል የቆየው እኮ ወያኔ ጠቅላይ ሚኒስትር ይሹምልን ሳይሆን መንግስታችንን ራሳችን በምርጫ በፍላጎት እንመስርት ነው። ህዝብ ነው ባለስልጣን፣ ህዝብ ነው ጠቅላይ ሚኒስትርም መንግስትም መራጭና መስራች መሆን ያለበት። ከዚህ ግብ ሳንደርስ ወያኔ ሾኬ ሊመታን ቴስታ ሊመታን ማለት ምን እንችላለን? ሲጥር ይህን መደገፍና ከወዲሁ ምንም ይህ ነው የማይባል መስዋዕትነት ያልከፈሉት በተለይም ወደ ቀቢጸ ተስፋ ገብተው ወያኔ እንዳለ ሆኖ የተሻለ ሰው ይመድብልን፣ ተጨማሪ ስልጣን ያካፍለን፣ ከቅርጫው ድርሻችንን ይጨምርልን ብሎ መገኘቱ ማንም አገር ወዳድ ነኝ ለሚል አሳፋሪ አቋም ነው። ወያኔ ስልጣን ካለቀቀ ከወያኔ የዘረኛ ዘራፊ ጎራ ማን የተሻለና ለህዝብ የሚበጅ ሰው ሊመጣ? ህዝባዊ መንግስት ብለን እየተዋደቅን ከዚህ ግብ ለመድረስ አቅሙም ውሳኔውም እያለን ለምንስ በወያኔ ቡትቶች ረግተን ትግል ልናቆም ይጠበቃል? ያረገውን አርጎ አበጀው ቢላችሁ ይህን ባለ ጊዜ ምን ትሉታላችሁ የሚባልበት ጊዜ አልፏል። ባለ ጊዜው ሰፊው የኢትዮጵያ ህዝብ ራሱ ብቻ ነው። ማለትም የወያኔ እህል ውሃው አልቋልና በቃህ ነው መልእክቱ እንጂ ከቶም ሌላ ሊሆን አይገባውም። ከወያኔ ጋር ከርመውና ቆሽሸው አገራችንን በየአቅማቸው በድለው ዛሬ ገልበጥ ብለው ህዝባዊነን ሊሉ ሲሞክሩ ብንጠራጠራቸው ተገቢ ነው። የሚያዋጣውና መፍትሄው በሩቁ መያዝና ባልገውበት ከነበረበት የስልጣን መድረክ ማራቅ ብቻ ነው። አሊያም በሌሎች አገሮች እንዳየነው አልሸሹም ዞራሉ ይሆንና የጠላነው ስርዓት በቀጥታም በቅጅም ይቀጥልብናል። መስዋዕት በከንቱ መባላችንም አይቀርም። በትግላችን ሂደት ላይ ገና ብዙ እንቅፋት እንደሚገጥመን ግልጽና የምንጠብቀውም ነው። ጠላት የሚወረውርብንን ሁሉ መልሰን በራሱ ላይ ማፈንዳት መቻል አለብን። ጠቅላይ ሚኒስትር ቀይር አላልንም፣ ስልጣን ልቀቅ እንጂ ሊባል ይገባዋል። በዚህም ላይ በውስጥም በውጭም በተቃዋሚ ስም ጥሩን ባዮች ሁሉ አቋማቸው ከህዝብ ጎን አድርገው የሚጠበቅባቸውን ድፍረትና ጽናት አንጸባርቀው ለፍርፋሪ ሳይሆን ለህዝባዊ መንግስትና ለአንድነት ብልጽግና እንዲቆሙ ጥሪ እናደርግላቸዋለን። ሳይታገሉ የደከማቸውን ግን ከህዝብ ወኔ ተውሳችሁ ካልተቀየራችሁ ወደ ታሪክ ትቢያ እንጂ ወደ ቤተ መንግስት መግባቱ ዘበት ነው የምንላቸው ይሆናል። ሙሮች በህዝብ ላይ የሚፈልሉበት ጊዜም አክትሟል ባይነን እንዲያከትመም ስንታገል ቆይተናልና እንቀጥልበታለን። ለህዝብ አውቀልሃለው የሚሉትን ግብዞች ህዝብ በትግሉ ወደ ጎናሽ ቀንጥሮ የትግሉ ባለቤት ራሱ መሆኑን በደሙ በማረጋገጥ ላይ ነው። መራነው ቃኘነው ባዮቹ ከሞላ ጎደል ያፍጠላፊዎችና የትግል ገዝጋዦች መሆናቸውን ነቅቶባቸዋል። የትግሉ ባለቤት ህዝብ ያልነው ሀቅ ነውና የውያኔም ሆነ የደጋፊዎቹን ጋሬጣ አስወግደን ትግላችንን እስከተወሰነለት ግቡ ለማድረስ ሳንወላውል መታገል አለብን። ወያኔ እገሌን ጠቅላይ ሚኒስትር ሾምኩላችሁ በሚልና ምናልባትም ለአንዳንዶች መጨመቻና አፍ መዝጊያ ሹመት በመስጠት የህዝብ ትግል እንዲቋረጥ ለማድረግ መምከሩን መናገር ነብይነትን አይጠይቅም። መውጫ የለውምና ተጥረኞችና ድርባዮችን አድኑኝ ተቀበሉኝ ህዝብን አደናግሩልኝ ብሎ መማጸኑ የታየም የሚተበቀም ነው። ግን መቼም የማይሻርና የማይለወጠው ሀቅ ማንም ሆነ ማን የወያኔ ጠቅላይ ሚኒስትር የህዝብ ሳይሆን የወያኔ ነው። ቁም ነገሩ የፖለቲካ ስልጣን በሁሉም መስክ በወያኔና ተከታዮቹ እጅ ያለ መሆኑ ነው። የሰራዊቱ፣ የፖሊሱ፣ የቢሮክራሲው፣ የኢኮኖሚው ወዘተ አዛዥና አዛዥ ዘረኛው ወያኔ መሆኑ ነው። በምርጫ ለመሸነፍማ ወያኔ በ1997 ዓ.ም ባጢሙ ህዝብ ደፍቶታል ነበር። እንዴት ስልጣኑን እንደያዘ ቀጠለ? የዚህ ምላሹ ዛሬም ወቅታዊ ነው። መቀየር መወገድ ያለበት ወያኔ ከነስርዓቱ ነው። ሌላው ሁሉ ንግግር ጉንጭ አልፋ ነው። ወያኔን ለማስወገድ ትግላችንን ተፋፍሞ ይቀጥል፣ ጸረ ወያኔ አንድነታችንም ይጠንክር።
በሌላው ትከሻ ለመኖር አልሻ ልትራዬ ከስራ ልቆፍር ልሸከም ገበሬምን ሁነ ወታደር አገልግ አስፈላጊው መንገድ ኑሮ የላሻሽ መቺን የትርፍ ፈለኩ ቀርኮኝ ማኖረ ሰላሜ ዋጋ ነው የምከራከረ የልፋቴን ዋጋ በትክክ ላገኝ የሰው አልፈልግ የኔም አይለፍብኝ አንድም ሳንቲም ትሆን እቆጣጠራለሁ ለማን ፊደላውን ቄጠዋታለሁ መቺን የትርፍ ፈለኩ ቀርኮኝ ማኖረ ሰላሜ ዋጋ ነው የምከራከረ
ድክመትን በአስቸኳይ ማስወገድ ለድል ዋስትና ነው። ድክመት ላይ ለምን ታተኩራላችሁ የሚሉን አሉ። ድክመታችንን ካላስወገድን ግን እንዴት ወደ ጥንካሬና ድል እንደምናመራ ለኛ ግልጽ አይደለም። በመሆኑም የተቃዋሚ ኃይሎች ድክመት ለድላችን እንቅፋት ሆኖ ቆይቷልና ይህ እንዲወገድ መጣራችን ለኛ ዋና ግዳጅ ሆኖ ቆይቷል። አለባብ ሰው ቢያርሱ ባረም ይመለሱ ብቻ ሳይሆን ሽንፈት ይከናነቡ ነው አቆ። የተቃዋሚ ኃይሎች ድክመት ህጋዊ ተባሉ መገወጥ ትግላችንን መጉዳቱ ምንም ጥርጥር የለውም። በ1997ቱ የወያኔ የምርጫ ሽንፈት ድል የተነጠቅነው በተቃዋሚ ድርጅቶች ድክመትና ብስለታጥነት መሆኑን ሁላችንም መታዘብ ተገደናል። ፖለቲካ ጥራትን ብስለትና ስልትን ጠያቂ ስምሪት ሆኖ ሳለ የጦረታ ጊዜ ወይም የንግድ እንቅስቃሴ ተደርጎ በመወሰዱ ፍሬ ያለው ትግል ሊካሄድ አልቻለም። ወያኔ ለግቡ ታግሏል። በፖለቲካው መስክም ስምሪቱ የሞት ሽረት ጉዳይ ነው። በፖለቲካው ሙያተኛ ነው። በአንጻሩ ተቃዋሚዎች ከወያኔ በበለጠ ተጠናክረው በስለው ብልህ ሆነው መገኘት ሲገባቸው ጭቃ እንደገባ ሳማ መንቦጫረቅና መተራመስን መርጠው ወይም ችሎታቸው ውሱን ሆኖ ወያኔን በቅጡ ሊታገሉ አልቻሉም። ህዝብም በዚህ ድንብርብራቸው በማጀብ ወስላቶቹን ታጋይ ቡከኖቹን የትግል መሪ ሌቦቹን ተቃዋሚ በሚል ጀግኖቹን እንኳን በቅጡ ሊመርጥና ሊወስን አልቻለም። ለወያኔው ቅጥረኛ ለክህደቱ የተጨፈረለትን ማስተዋስ ይበቃል። ከሥረ መሠረቱ አድርባይና ባንዳ የሆኑ ግለሰቦችንም አቅፎ አዳንቆ ትግል ለማካሄድ በተደረገው ፉርሽ ሙከራ ሁሉ የዚሁ ነጸብራቅ ነው። ከትላንት ወዲያ እኮ አላሙዲን የሀገር አለኝታ ብለው የተከራከሩን በርካታ እንደነበሩ የምንረሳው አይደለም። ተቃዋሚ ኃይሎች ተብዮቹ በአብዛኛው በፖለቲካ ደካማና ንቃት ጎደል ናቸው። ይህ ደግሞ ለወያኔ ሚስጥር አይደለም። ሲጨፍርብን የቆየውም ምንነታችንን አውቆ ነው። ሲዘውረን የቆየውም በዚሁ ነው። በቅርቡ ወያኔን አትንኩ፣ ንብረቱን አክብሩ ያሉንን ተቃዋሚዎች ማንሳት ይበቃል። ወያኔ ጥሩ መሪ ሰው ይመድብልን ይሹምልን ሲል ትናንት ከትናንት ወዲያ የተማጸነውም የተቃዋሚ መሪ ነኝ ባይ ሌላ ምሳሌ ነው። የራሳችን እስረኞች ከተፈቱ ስለሌላው ምን ቸገረን ባዮቹ ተቃዋሚዎችም መረጃ ናቸው። ከወያኔ ጋር አሁንም በሰላም ተደራድረን ሩብ ዳቦ እናገኛለን ብለው የሚዳክሩትም ሁሉ ሌላ ምሳሌ ናቸው። ፖለቲካው አልገባቸውም። ወያኔን ማወቅ አልቻሉም። የትግሉ ይዘትና አቅጣጫም ተሰውሮባቸዋል። አላቅማቸው እንዋጋ ብለው ስንቱን ጀግና አስገደሉ የሚባልባቸው ናቸው። በ1997 ዓ ም የህዝብን ድል አስነጥቀዋል። የሙት ከተማ አድማ ዝግጅታችንን ከአሜሪካና እንግሊዝ ጋር ሆነው አክሽፈው ለወያኔ ጠቅመዋል። ይህን ያደረጉትን ከንቶች ተመልሰን የትግል መሪ ብለን ልናቅፍም ደፋቀና ማለታችን ዛሬም መስካሪ የበዛበት ክስተት ነው። ወያኔ አገርን ሊያጠፋ ሲዳክር ይህን ለማስቆም ህዝብ ሲነሳ ተቃዋሚ ተብዮቹ የወያኔ እሳት አደጋ ተከላካይ በመሆን በህዝብ ትግል እሳት ላይ ውሃ ሲረጩ ታዝበናል፣ የታዘብንም ነው። ህዝብ አለኝታችን ሲላቸው እነሱ ግን አያድን ጋሻ ቂጥ ያስወጋል ከመሆን ማለፍ አልቻሉም። የወያኔ ተቃዋሚ ነን ሲሉ ሲደነፉ ቆይተው የወልቃይት ጠገዴ ጉዳይ ሲነሳ የዘሬን ብተው ይዘርዝረኝ ብለው ከወያኔ ጎን ሲቆሙም ታዝበናል። ህዝብ በጸረ ወያኔ ትግል ሲሰዋና ስቃይን ሲቀበል ከወያኔ ድርድር ብለውና የባዕድን ኩርኩም ጨምርልን ጌታ በሚል ተቀብለው ክህደትን ሲያጠነጥኑም አይተናል። አሁንም እያየን ነው። ተቃዋሚ ኃይሎች በተለይ ህጋዊ ነን ብለው አገር ቤት ያሉት የሚጠበቅባቸውን አላሟሉም። በሰላም መታገልና እጅ መስጠት ተወራራሽ ሆኖባቸው ታማኝ ተቃዋሚነታቸው ጥቅም አልባ አድርጓቸው ከርሟል። ይህን ትችት የሚወዱትም የሚቀበሉትም አለመሆኑን ብናውቅም መነገር ያለበት ሀቅ ነው። ሀቅ ቢመርም እንደ ኮሶ መዋጥ ያለበት ነው። ከድክመት ለመላቀቅ ካሽመደመደ ኮሶ ሁሉ ሽረትን ለማግኘት ለመገላገል። በውጭ አገር ያሉት ተቃዋሚዎች በሩምባዮች ደግሞ በአብዛኛው የጥቂት ግለሰቦች ቡድኖችና በአገራችን የፖለቲካ መድረክ ላይ ያላቸው ሚናና ሚዛን ኢምንት የሆነ ነው። ስማቸው ከባድ፣ ይዘታቸውና ውስጣቸው ገለባ ነው። ተቃዋሚ ነን ብለው በሻቢያ ስር የወደቁትን የአገራችን ተቃዋሚ ኃይል ብሎ ማንሳቱ ራሱ ስህተት ነው። የውጭ ኃይል ቡችላ ወይም መሳሪያ ናቸውና እንዳሸን የፈሉት ጽንፈኛ ቡድኖችም መሪዎቻችን ነን ከሚሉት ውጭ አባልም የላቸው። እድሜ ለድረገጽና የሶሻል መገናኛዎች ራሳቸውን አክብደውና ግነው ድርጅት መስለው ይኮፈሳሉ። ከ17 በላይ አክራሪ የአማራ ቡድኖች ለምሳሌ ይህ ነው የሚባል ህልውና የላቸውም። ሌንጮ ለታ ማን ብለን የምንቆጥረው ተከታይ አለው? በአብዛኞቹ ተልካሻ ቡድኖች ሰርገው ገብተው አለና የሚሉን ራሳቸው እነ ወያኔ አይደሉም? አንዳንዶችስ ታሪካቸው ሲመረመር ትግልን መደገፍ ሳይሆን መጉዳት ሆኖ አልቆየም ዋና ሚናቸው? ትግልና በትግል መነገድ የተጻረሩ ጉዳዮች ናቸው። በጠቅላላውና በጽንፉ ሊባል በሚችልም ደረጃ ያለውን ሁኔታ ስንቃኝ ማንም የረባና ትግልን የሚያካሄድ ድርጅት በሀገር ውስጥም በውጭም የለም የሚል ጨለምተኛነትን በስህተት ለማራገብ አይደለም። ኢትዮጵያ ብለው የሚታገሉ አሁንም አሉ። ስህተታቸው፣ ድክመታቸው ደግሞ ሁላችንንም የሚመለከት ነው። ድክመቱ ላይ ጫና የምንሰጠው ሊታረም ሊወገድ የሚችለውን አስወግደን ወደ ህብረትና ጥንካሬ ወደ ቁርጠኛ ትግል ልንመጣ እንድንችል ነው። ህብረት ያልተቻለበት አንዱና ምናልባትም ዋናው ምክንያት ድርጅቶች ጠላትን በሚመለከት አንድ ወጥ ግንዛቤ ሊኖራቸው ባለመቻሉ ነውና። ወያኔ ጣራታችን ነው ስንል ሌሎች ደግሞ የለም አብሮን ሊሰራ የሚችል ኃይል ነው ካሉ በመሐከላችን ያለው ገደል ሰፊ ነው። ወያኔን በትግልና በህዝብ አመጽ ማስወገድ ነው ግዳጃችን ስንል የለም በሰላም ከወያኔ ጋር ተግባብተን ወያኔ ታቅፎ ለውጥን መፈለግ አለብን የሚሉ ከመጡ ስምምነት ደህና ሰንብች ይሆናል። ሁኔታው አብዛኛዎቹ ተቃዋሚዎች ወይም መሪዎች ነን ባዮች ስለ ወያኔ መሰረታዊ ማንነት ምንነት በቂና ተገቢው ግንዛቤ የላቸውም። በዚህም ነው ደግሞ ወያኔ የሚያወናብዳቸው። ወያኔ ከለውጥ የተጣላ ይሉኝታቢስ ሁሉም ዘረኛ ሁሉም ጸረ ህዝብ ጸረ ኢትዮጵያ ኃይል መሆኑን መረዳት አቅቷቸዋል። ይባስ ብሎ በአሳፋሪ ደረጃ ደግሞ ወያኔን የሚፈሩ ተቃዋሚ ቡድኖች መሪዎች ጥቂቶች አይደሉም። ማድቤት ገብቶ እሳት ሙቀጠልቶ እንዲሉ ትግል ብሎ ትግል ፈርቶ የሚሆን ነገር አይደለም። ትግል ደግሞ ደፋር እርምጃዎችን መውሰድ የግድ ይላል። ከፈሩ ትግል አይሆንም አይሳካም። የትግል መሪዎች ቆራጦች ሞታይፈሪዎች መሆን ይተበቅባቸዋል። አለበለዚያ ወደ ጎን ሆነው ሌሎች ጀግኖችና ደፋሮች ትግሉን እንዲያፋፉሙ ቦታ መልቀቅ አለባቸው። በተጨባጭ ስናይ ግን መሪ በሉን አድንቁን ውዳሴ ከንቱ አሰሙን ብለው የተሰየሙት ቆራጥ ትግል ለማካሄድና ከወያኔ ለመፋለም ድፍረቱም ያላቸው ሆነው አልተገኙም። ይህም ሌላ መወገድ መቀየር ያለበት ድክመታችን ነው። ተቃዋሚ ድርጅቶች ብቁ መሪዎች ቆራጥ መሪዎች ብልህ መሪዎች ሊኖራቸው ይገባል። ይህ አይነቶች በርግጥም አሉ ግን ብዙዎች አይደሉም። ድክመታችንን እናስወግድ ማለትም በሐቅ ለሀገራችን የምንታገል ኃይሎች ሁሉ ይህ ባንዳዎችን ቀጥረኞችን የወያኔ አጋሮችን አይመለከትም። በራሳችን ላይ ኃይለኛ ባውዛ አብርተን አተኩረን ስህተትና ድክመትን ለማስወገድ መጣር መረዳዳትም ያስፈልገናል። ይህ ሁሉ ደግሞ በወያኔ ላይ ተባብሮ ለመነሳትና ወያኔን ለማስወገድ እንጂ ጭራቅን አቅፎ መፍትሄን ስርየትን ለመሻት አለመሆኑ ግልጽ ሊሆን ይገባዋል። ወላጆቻችን ሲተርቱ አህያን ስጋ ጭነህ ጅብን ንዳ ብለህ አንጃ ይሆን ብለህ ብለዋል። ባንዳን ከሃዲን አንጃን መሰል ተውሳኮችን ማራቁ የግድ ነው። በወያኔ ላይ ቆርጠን መነሳትና በጽናት መቆም መጀመሪያ እርምጃ ነው። ጎራን ደግሞ ማጥራት ማጽዳትና ተዋኖችን ማስወገድ አስፈላጊ ነው። ድክመትና ብዥታንም በዚሁ ማስወገድ መደረግ ያለበት ነው። ነቅቶ ተባብሮ ጸረ ወያኔውን ትግል ማጠናከር ለወያኔ በምንም አይነት ሰለባ አለመሆን ትግልን አለማስበላት የማይሆን ይሆናል ብሎ አለመደናገር ወያኔ ወያኔ እንጂ መቼም ሌላ ሊሆን ሊቀየር ሊጨምት አደብ ሊገዛ ዘረኝነትን ሊተውና ለኢትዮጵያ ሊበጅ መጠበቅ የለበትም። ጸረ ወያኔ ወይጋራ ትግላችን ይፋፋም።
አምላኪያን ቆርቆረው በቀለመ ወርቁ እኔ አንቺን ስጠብቅ እየተኙ ነቁ ናለም ክንዝረኛ ብዙ ባላግብታ ውሽማ ጉቦ ከቤቱ አስተኝታ ከሳሻ ዘንተኛ ተከሳይ ሰርገኛ እንግዲህ ዶሴ ተከናን በህተኛ ትግል ምንኛ ተስፋፋ የዘመኑ ትግል ምንኛ ተስፋፋ የሚጥልስ ሞልቷል የሚያነሳ ጠፋ የጭንቄ መከራ አልመሰገንም ምን ጥሩ ብሰራ ና ወየን የድል ሞኝ ነው ተላላ እኔ በለፋሁት ተመስጋኙ ሌላ ድንጋይ አሳ እንደላሰው እንደወንዝ ድንጋይ አሳ እንደላሰው ሙልጭ ልጭ ያለ አስቸገረኝ ሰው